የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መጋቢት 25 2012 ዓመተ ምህረት ምሽት ፕሮግራማችንን ጀምረናል።
እኔ ለምሳሌ ሚስቴ ጋር 8 ሰው ነን። ትናንሽ ልጆች አሉ። 3 ዓመት፣ 6 ዓመት፣ የ8 ዓመት አለ። በኃይል መቶ ችግር ነው ያለ ነው። ራሳቸውም ችግር ውስጥ ስላሉ ምን ማድረግ እንደግራ ገብቶናል።
በጅቡቲ የሚኖሩ በኮሮና ቫይረስ ምክንያት ከቤታቸው መውጣት የማይችሉ ኢትዮጵያውያን ናቸው። ዘገባውን ቆየት ብለን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
ጤና ይስጥልኝ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ 6 ተጨማሪ ሰዎች በኮሮና ቫይረስ መጠቃታቸው መረጋገጡን የጤና ጥበቃ ሚኒስቴር አስታውቋል። 6ቱ የላቦራቶሪ ምርመራ ከተደረገላቸው 74 ሰዎች ውስጥ ሲሆኑ አጠቃላዩ የቫይረሱ ተያዦች ቁጥር 35 መድረሱን ነው የሚኒስቴር መስሪያ ቤቱ መግለጫ ያመለከተው። ሰዎቹ 5ቱ ከአዲስ አበባ፣ አንዱ ከድሬዳዋ መሆናቸውን ያመለከተው የጤና ጥበቃ ሚኒስቴሩ መግለጫ በአዲስ አበባ የተገኙት 2ቱ ተጠቂዎች አስገዳጅ የለይቶ ማቆያ እርምጃ ተግባራዊ ከመሆኑ አስቀድሞ የገቡ እንደሆኑ ነው ያብራራው። ከአዲሶቹ የቫይረሱ ተጠቂዎች ጋር ግንኙነት የነበራቸውን ሰዎች የማጣራት ስራ እየተሰራ መሆኑን የጤና ጥበቃ ሚኒስቴሩ አክሎ አስታውቋል። በአጎራባች ኤርትራ በለይቶ ማቆያ እንዲቀመጡ የተደረጉ 4 ሰዎች ትናንትና በተደረገላቸው ምርመራ በኮሮና ቃላይ የቫይረሱ ተጠቂዎች ቁጥር 22 መድረሱን ነው አያይዞ የገለጸው። 3ቱ የቫይረሱ ተጠቂ ሴቶች የበረራ ክልከላ እርምጃ ከመወሰዱ በፊት የገቡ ናቸው ሲል የኤርትራ የጤና ጥበቃ ሚኒስቴር አመልክቷል። ይህ በዚህ እንዳለ አምነስቲ ኢንተርናሽናል በዚህ የኮቪድ-19 ወረርሽኝ ወቅት የኤርትራ መንግስት ስለ ሰብአዊነት ብሎ የህሊና እስረኞችን ይልቀቅ ሲል ተማጽኗል። የአምነስቲ ኢንተርናሽናል የምስራቅና የደቡባዊ አፍሪካ ዲሬክተር ዲፕሮዝ ሙቼና በእስር ላይ ስላሉት ወገኖቻቸው በከፍተኛ ጭንቀት ላይ ካሉት ኤርትራውያን ቤተሰቦችና ተሟጋቾች ጋር ሆነን የኤርትራ መንግስት እስረኞቹን በአፋጣኝ ያለ ቅድመ ሁኔታ እንዲለቅ እናሳስባለን ብለዋል። አክለውም የተጨናነቁትና ንጽህና የጎደላቸው የኤርትራ እስር ቤቶች የቫይረሱን መዛመት የሚያባብሱ መሆናቸውን አውስተው ፕሬዚደንት ኢሳያስ አፈወርቂ በእድሜ የገፉትንና የሌላ የጤና ችግር ተጠቂ የሆኑትን ጨምሮ የእስረኞቹን ቁጥር ለመቀነስ አስቸኳይ እርምጃ እንዲወስዱ አሳስበዋል። በጅቡቲ የሚኖሩ ኢትዮጵያውያን ስደተኞች የሀገሪቱ መንግስት የኮሮና ቫይረስ ወረርሽኝን ለመቆጣጠር ባሳለፈው ውሳኔ ምክንያት የዕለት ጉርስ ለማግኘት ተቸግረናል ሲሉ ተናገሩ። መንግስቱ ህዝቡ ከቤት እንዳይወጣ በማዘዙ ከእጅ ወደ አፍ ኑሮ ላይ የምንገኝ ስደተኞች ለረሃብ ተጋልጠናል ሲሉ ነው ለአሜሪካ ድምጽ የገለጹት። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዓለም አቀፉ የኮሮና ቫይረስ ወረርሽኝ በአስደንጋጭ ሁኔታ መዛመቱን ቀጥሎ በቫይረሱ የተጠቁ ሰዎች ቁጥር ከ1 ሚሊዮን አልፏል። በዩናይትድ ስቴትስ ቁጥሩ ከየትኛውም ሀገር በበለጠ ከ245,000 በላይ ህዝብ በቫይረሱ ተይዞባታል። ከአሁን ቀደም በፊት ቫይረሱን ለመከላከል የፊት ጭንብል መሸፈን አያስፈልግም ብሎ የነበረው ዋይት ሀውስ ህዝቡ ጭንብል እንዲጠቀም ዛሬ ማሳሰቢያ ያወጣል ተብሎ እየተጠበቀ ነው። የኒውዮርኩ ከተማ ከንቲባ ቢል ደ ብላዚዮ ነዋሪዎች ለሐኪሞች በሚሰራው ጭንብል ሳይሆን በአንገት ልብስ ስካርፍ ሆነ ማናቸውም ጥቅጥቅ ካለ ጨርቅ የተሰራ ሻሽ መሳይ ባንዳና የሚባለው አፍና አፍንጫውን እንዲሸፍን አሳስበዋል። የሎስ አንጀለስ ከተማ ከንቲባም እንዲሁ ምክር ሰጥተዋል። ፕሬዝዳንት ትራምፕን በወረርሽኙ ጉዳይ የሚያማክሯቸው የሀገሪቱ የብሔራዊ የበሽታዎች ቁጥጥርና መከላከል ኢንስቲትዩት ዋና ዲሬክተር ዶክተር አንቶኒ ፋውቺ ትናንት ለሲኤንኤን በሰጡት ቃለ መጠይቅ የሀገሪቱ ክፍለ ግዛቶች ወይም ስቴቶች በሙሉ ሰው ከቤቱ እንዳይወጣ የማያዙበት ምክንያት ሊገባኝ አልቻለም ብለዋል። ፕሬዝዳንት ትራምፕ ያን ውሳኔ ለየክፍለ ግዛቱ መተውን መርጠው ሀገር አቀፍ ከቤት አትውጡ ትዕዛዝ ማውጣቱ ላይ ወደኋላ ብለው መቆየታቸው ነው የሚታወሰው። በአጠቃላይ ያለም አቀፍ የወረርሽኙ ይዞታ ላይ ያተኮረ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። የኮሮና ቫይረስ ወረርሽኙ በምዕራብ አፍሪካ እየበረታ ሲመጣ ረሃብ ይብሱን ይጸናል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። የመንግስታቱ ድርጅት በ17 የምዕራብ አፍሪካ ሀገሮች ባካሄደው የምግብ ይዞታ ግምገማ በመጪው ሰኔ እስከ መስከረም ባሉት ወራት ውስጥ የምግብ ክምችት ስለሚሟጠጥ ከ19 ሚሊዮን በላይ ህዝብ ይራባል ብሏል። ይህ አሃዝ ከአምናው ተመሳሳይ ጊዜ ሲነጻጸር በ77 ከመቶ የሚበልጥ መሆኑን የጠቆመው ጥናት ሁኔታውን የኮቪድ-19 ወረርሽኝ ይብሱን አወሳስቦታል ብሏል። በብዛት ለረሃብ ተጋላጭ የሚሆኑት ቡርኪና ፋሶ፣ ማሊ እና ኒጀርን የመሳሰሉ የማዕከላዊ ሳህል አካባቢ ሀገሮች እንደሚሆኑ የገለጸው ጥናቱ አንዱ ትልቁ ምክንያት የአካባቢው ጸጥታ የደፈረሰ መሆኑ ነው ሲሉ የዓለም የምግብ ፕሮግራም ከፍተኛ አማካሪ ኤሪክ ብራከርት አሳስበዋል። ባልደረባቸው ከፍተኛው የክልሉ የWFP አጣዳፊ ጊዜ ዝግጁነትና ምላሽ አማካሪው አሌክሳንደር ለኩርሴ በበኩላቸው የኮሮና ቫይረስ ወረርሽኝ በከፋ የምግብ እጥረት ላይ ያሉትን የአካባቢውን 12 ሚሊዮን ህጻናት በባሰ አደጋ ላይ እንደሚጥል ነው ያስጠነቀቁት። በሌላ የምዕራብ አፍሪካ ዜና የካሜሩን መንግስት 300 ከሚደርሱ የመድኃኒት ቤቶችና ከሆስፒታሎች ክሎሮኪን ነው ተብሎ የሚሸጥ የውሸት መድኃኒት መውረሱን አስታወቀ። ካሜሩን ውስጥ ባለፈው የካቲት የመጀመሪያው የኮሮና ቫይረስ ታማሚ ከተገኘ ወዲህ አሁን የተጠቂው ብዛት ከ300 ያለፈ ሲሆን ሰው የወባ መድኃኒቱ ክሎሮኪን ለቫይረስም ያገለግላል የሚል ያልተረጋገጠ መረጃ ይዞ መድኃኒቱን ለመግዛት እየተሯሯጠ መሆኑ ነው የተሰማው። የካሜሩን የበሽታዎች ጥራት ቁጥጥርና ምርመራ ላቦራቶሪ ዋና ዲሬክተር ሮዝ አቢንዶ ምቤላ ሲናገሩ የሐሰት የወባ መድኃኒቱ በሀገራችንና በጎረቤት ቻድና ናይጄሪያ እየተሰራጨ መሆኑን የዓለም የጤና ድርጅት መጋቢት መጀመሪያ ላይ አስታውቆናል ብለዋል። ያን ተከትሎም ብዛት ያላቸው ሐኪሞችና ነርሶች እየመጡ ታካሚዎቻችን የምንሰጣቸው የወባ መድኃኒት አልሰራ እያለ ነው፣ ትክክለኛ ክሎሮኪን መሆኑን እንጠራጠራለን እያሉን ነው ሲሉ አስረድተዋል። አብዛኛው ክሎሮኪን ነው ተብሎ የሚሸጠው ነገር በውሃ ከተለወሰ ቾክ የተሰራ እንክብል ሆኖ ተገኝቷል ሲሉ ነው ባለስልጣኗ ያስረዱት። ክሎሪኪን ፍለጋ መሯሯጥ የተጀመረው የፈረንሳይ ተመራማሪዎች መድኃኒቱ ከተሰጣቸው 14 ህሙማን መካከል ገሚሱ ተሽሏቸዋል ካሉና የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ክሎሪኪን ለኮቪድ ፍቱን መድኃኒት ሳይሆን አይቀርም ብለው ከተናገሩ በኋላ ነው። ሌሎች ተመራማሪዎች ግን ክሎሪኪን ለኮቪድ ፍቱን መሆኑን እንዲሁም ሌላ ጠንቅ አለማስከተሉን ለማረጋገጥ ተጨማሪ ፍተሻ ያሻል ሲሉ አሳስበዋል። የካሜሩን መንግስት 2 የመድኃኒት ኩባንያዎችን አዘግተን አሽገናል፣ የውሸት መድኃኒቱን የሚሰሩ 7 ሰራተኞችንም በቁጥጥር ስር አውለናል ብሏል። የተወሰነው የውሸት ክሎሪኪን ከናይጄሪያ የገባ ነው ሲልም የካሜሩን መንግስት አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬ ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 25 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
ቶች ላይ የሚወሰዱ እርምጃዎች ሴቶችን በቀጥታ ተፈጥሯዊ መብቶቻቸውን፣ መሰረታዊ መብቶቻቸውን፣ ነጻነቶቻቸውን የሚነኩ ናቸው። ስለዚህ የሰዎችን ነጻነትና መብት ለመንካት የህግ መሰረት ያስፈልጋል። ህግ ማውጣት ግድ ይላል።
የኮሮና ቫይረስ ስርጭትን ለመከላከል የተጣሉት የመንቀሳቀስ መብት ገደቦችን ከህገ መንግስቱ ህግ አንጻር ቃኝተው ማብራሪያ የሰጡን የህገ መንግስታዊ ህግና መንግስታዊ አስተዳደር ምሁር አቶ እንዳልካቸው ገረመው ናቸው። ሙሉን ቆየት ብሎ ትሰሙታላችሁ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ዓለም አቀፉን ወረርሽኝ ኮቪድ-19ን ለመዋጋት ይረዳት ዘንድ የዩናይትድ ስቴትስ መንግስት የገንዘብ ድጋፍ መስጠቱን አስታወቀ። ይህ ድጋፍ ኢትዮጵያ የሚያጋጥማትን ያስቸኳይ ጊዜ የህዝብ ጤና አጠባበቅ ችግር ለመቋቋም እንደሚረዳ አንድ የአሜሪካ ኤምባሲ የስራ መሪ ተናገሩ። መለስካቸው አመሃ ዝርዝሩን ይነግረናል።
የአሜሪካ መንግስት ያወጣው መግለጫ ኮቪድ-19 ወረርሽኝን ለመቋቋም አስፈላጊውን ሀብት ሁሉ መንግስት በአሜሪካና ከአሜሪካ ውጭ እያሰማራ እንደሆነ ያስገነዝባል። የዩናይትድ ስቴትስ መንግስት በዚሁ መሰረት ቀደም ሲል በመንግስታቱ ድርጅት ለተለያዩ አካላት ከሰጠው ሰብአዊና አጣዳፊ የጤና ችግርን ለመቋቋም የሚረዳ ድጋፍ በተጨማሪ 64 ለሚሆኑ በኮሮና ቫይረስ ዓለም አቀፋዊ ወረርሽኝ ምክንያት ከፍተኛ አደጋ ለተጋረጠባቸው አገሮች 274 ሚሊዮን የአሜሪካ ዶላር መስጠቱን መግለጫው ያስረዳል። ኢትዮጵያ ከዚህ ውስጥ 1.85 ሚሊዮን ዶላር ይህን ወረርሽኝ ለመቋቋም የሚያስችሉ ተግባራትን ለማከናወን እንደምታገኝ ታውቋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የመረጃ መኮንንና ቃል አቀባይ ሚስተር ጆን አይስ ገንዘቡ ለየትኞቹ የመንግስት አካላት እንደሚሄድ አመላክተዋል።
Ethiopia's response to COVID-19.
ይህ 1.5 ሚሊዮን ዶላር በቀጥታ የሚውለው ኢትዮጵያ የኮሮና ቫይረስ ወረርሽኝን ለመመከት የምታከናውነውን ስራ ለማገዝ ነው። እኛ በዚህ ገንዘብ ከዓለም የጤና ድርጅት የቅርብ ረዳቶቻችን፣ ከኢትዮጵያ የጤና ሚኒስቴር፣ ከኢትዮጵያ ማህበረሰብ ጤና ተቋም እንዲሁም ከሌሎች ጋር በመሆን ኢትዮጵያ ይህን ቫይረስ ለመዋጋት በምታደርገው ጥረት አቅሟን ለማጠናከር አብረን እንሰራለን። ቀደም ሲል የወጣው የዩናይትድ ስቴትስ መንግስት መግለጫ እንደሚለው የአሜሪካ መንግስት የተለያዩ ድርጅቶች ወደ ውጭ የሚሄደውን የገንዘብ ድጋፍ እንዴት ባለ የቅድሚያ ተዋረድ ስራ ላይ መዋል እንዳለበት እየተመለከቱ ይገኛሉ። ቪኦኤ ይህ ለኢትዮጵያ የተሰጠው ገንዘብ ለምን ተግባራት እንደሚውል ታውቋል የሚል ጥያቄ ለሚስተር ጆን አይስ አቅርቦ ነበረ።
which is led by the National Disaster Risk Management Committee.
ይገንዘብ እንግዲህ የኢትዮጵያ መንግስት ብሔራዊ አስቸኳይ ሁኔታን የሚመራውን ማዕከል የሚረዳ ነው። ይህ ማዕከል የሚመራው ደግሞ በአደጋ መከላከል ስራ አመራር ኮሚሽን ነው። እነዚህ ስራ ማዕከላትና ኮሚሽኑ ኢትዮጵያ ኮሮና ቫይረስን ለመቋቋም የምታደርገውን ስራም ይደግፋል። በተለይም ይህ ቫይረስ በአዲስ አበባና በሌሎችም የሀገሪቱ ክፍሎች ወደሚገኙ የጤና አገልግሎት መስጫ ተቋማት በአሁኑ ጊዜ ግን ከአርባ በላይ በሚሆኑ የአፍሪካ ሀገሮች ቫይረሱ ተሰራጭቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባችን ነው የምናልፈው። በኢትዮጵያ የኮሮና ቫይረስ ከተገኘባቸው ሰዎች ጋር የቅርብ ንክኪ ያላቸውን ሁሉ በለይቶ ማቆያ ማስቀመጥ አስታወቀ። ንክኪ ያለን መርምሩን ያሉ ሰዎችን ሁሉ ለመመርመርም በቂ አቅም የለም ብሏል ኢንስቲትዩቱ። ሀገሪቱ ካላት አቅም አንጻር ኮሮና ቫይረስ ከተገኘባቸው አስፈላጊውን ግንዛቤ እንዲጨብጡ ተደርጎ ራሳቸውን እንዲያገሉ ነው የሚበረታታው ብለዋል በኢንስቲትዩቱ የኮሮና ቫይረስ ቅኝት አስተባባሪውን አቶ መስፍን ወሰንን ድሬዳዋ የሚገኙ ዘጋቢያችን አዲስ ቸኮል አነጋግሯቸዋል። የድሬዳዋን ሁኔታ አካቶ በተከታዩ ዘገባ ይዳስሰዋል።
በድሬዳዋ ከሶስት ቀን በፊት የኮሮና ቫይረስ የተገኘበት ነዋሪ ባለቤቱ በተደረገላት ምርመራ የኮሮና ቫይረስ ተገኝቶባታል። ሆኖም ባለሱ እንደተገኘ በር በዛሬው ለስራ የጀመሩት አዲስ ዋይ ድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በትላንትናውና በዛሬው ለት 19 የቅርብ ንክኪ ያላቸው የተባሉ ሰዎችን ወደ ለይቶ ማቆያ እንዳስገቡ ገልጸዋል። ከግለሰቡ ጋር ንክኪ የነበራቸው እነኚህ ብቻ አይደሉም የሚሉ አሉ። ከአውስትራሊያ ከመጣ በኋላ ድሬዳዋ ለ12 ቀናት ቆይቶ ነው ቫይረሱ እንደያዘው የተረጋገጠው። ይህ በአንዳንድ የሰፈሩ ነዋሪዎች ስጋትን ፈጥሮ ነበር። ከግለሰቡ ጋር ንክኪ የነበራቸው ሁሉ ወደ ለይቶ ማቆያ እንዲገቡ አለመደረጉን ጠቅሰው ለቪኦኤ ቅሬታ ያቀረቡም ነበሩ። በህብረተሰብ ጤና ኢንስቲትዩት የኮሮና ቫይረስ ቅኝት አስተባባሪ አቶ መስፍን ወሰን ግን ከግለሰቡ ጋር ግንኙነት የነበራቸውን በሁለት ክፍል እናያቸዋለን ይላሉ።
ከተያዘ በኋላ የኮንታክት ትሬሲንግ ኢሚዲየትሊ ይጀመራል።
ከሰውየው ጋር ንክኪ ያላቸው ሰዎች
ኦንሴት ሲስተሙ ወይም ምልክቱን ካሳየ ከአራት ቀን በፊት ጀምሮ የተነካካቸው ወይም በአንድ ሜትር ርቀት በ15 ደቂቃ እና ከዛ በላይ የቆያቸው ሰዎች ሁሉ ክሎዝ ኮንታክት ይባላሉ። የሰዎቹ ደግሞ ከሌሎች ሰዎች ጋር የተነካኩት ወይም ንክኪ ኮንታክት ያላቸው ደግሞ ካዥዋል ኮንታክት ይባላል። ስለዚህ የኛ አፕሮች ምንድን ነው? ክሎዝ ኮንታክቶችን አክቲቭ ፎሎ አፕ የሚባል ስራ አለ። አክቲቭ ፎሎ አፕ ማለት
ጠንካራ ክትትል እያደረጋችሁ
ክሎዝ ኮንታክቶቹ ሬጂስተር ተደርገው ስልካቸው፣ ቦታቸው ያሉበት ተደርገው ከማንም ጋር ግንኙነት እንዳያደርጉ ማንታቸው ሪስትሪክት እንዲያደርጉና ለ14 ቀን ክትትል ይደረግላቸዋል። ምልክት ካሳዩ ኢሚዲየትሊ ፊክስ ተደርገው ወደ አይሶሌሽን ሴንተር ይሄዳሉ።
ለይተው የሚቆዩ ሰዎች ጥበቃ ተመድቦላቸው የሚባል ነገር ሰምቼ ነበር። እነኛ አሁን ራሳችሁን ለይታችሁ አስቀምጡ ለ14 ቀን ያላችኋቸው ሰዎች ያድርጉ አያድርጉ እንዴት ነው ማረጋገጥ የሚቻለው?
አሁን የክሎዝ ፎሎ አፕን ኳራንቲን ማድረግ በጣም ከባድ ነው። ያ ማለት ሁሉም ክሎዝ ኮንታክቶች ኳራንቲን ተደርጎ በጥበቃ ማለት ነው። ያ ማለት በጣም ብዙ ኮንታክቶች ነው። አሁን ኬዙ እየጨመረ ሲሄድ ፊዚብል አይደለም። በዛ ላይ ክሎዝ ኮንታሚኔሽን ሊኖር ይችላል። ስለዚህ አሁን እኛ እያደረግን ያለ ነው ካውንስል ተደርገው ክሎዝ ኮንታክቶች ቤታቸው ውስጥ ራሳቸውን አይሶሌት እንዲያደርጉ፣ ፐርሰናል ፕሮቴክቲቭ ኢኩፕመንት ማስክ እንዲያደርጉ፣ ከማንም ጋር ንክኪ እንዳይኖራቸው የማድረግ ስራ ነው። ኢሚዲየትሊ ደግሞ ምልክት ካሳዩ ፒክ ተደርገው ወደ አይሶሌሽን ሴንተር ነው። አሁን ባለው ደረጃ ግን ክሎዝ ኮንታክቶችን ኳራንቲን ለማድረግ አንደኛ በጣም ሊስት የተደረጉት እስካሁን ድረስ ላሉት ኬዞች በጣም ብዙ ነው። እሱንም ኳራንቲን ማድረጉ ወደፊት ኬዙ እየጨመረ በመጣ ቁጥር ፊዚብል አይሆንም።
ክልሎች አቅማችን ይፈቅዳል ካሉ ግን የቻሉትን ያህል በለይቶ ማቆያ ማስቀመጥ ይችላሉ ይላሉ። ሆኖም ቫይረሱ ወደፊት ይበልጥ ሊስፋፋ ስለሚችልና ይህም በሀገሪቱ ወደፊት ሊፈጠር የሚችለውን ጫና ግምት ውስጥ በማስገባት ቫይረሱ ካለባቸው ጋር ንክክ ያላቸው ራሳቸውን ለይተው ክትትል እንዲደረግላቸው ማድረግን ማበረታታት የተሻለ ነው ይላሉ አቶ መስፍን። ከዚህ ባሻገር ቫይረሱ ከተገኘባቸው ሰዎች ጋር ንክክ ያለንና ምርመራ ይደረግልን የሚል ጥያቄ አቅርበው ተቀባይነት ያላገኙና ይልቁንም ራሳቸውን አግልለው የህመም ስሜት ከተሰማቸው ብቻ እንደሚመረመሩ የተነገራቸው የድሬዳዋ ነዋሪዎች ቅሬታቸውን ለቪዮ አቅርበው የነበረ ሲሆን አቶ መስፍን ለዚህ አካሄድም መነሻለሁ ይላሉ።
የላብራቶሪ ካፓሲቲ ለሁሉም ኮንታክት አሲፕቶማቲክ ወይም ምልክት ለሌላቸው ሳምፕል አንወስድም። ነገር ግን በጣም ሀይ ሪስክ የሆነና ክሎዝ ኮንታክት የሆነ ኮንታክቶችን ምልክት ባያሳዩም ለምሳሌ የባለቤቲቱን ሳምፕል ወስደን ቴስት አድርገናል ቅድም እንዳልኩ። ነገር ግን ምልክት አላሳየም።
ድሬዳዋ ከአውስትራሊያ መጡ ለ12 ቀናት በከተማ የቆየ ነዋሪ ከሶስት ቀን በፊት የኮሮና ቫይረስ እንደተገኘበት ከተሰማ በኋላ በነዋሪዎቹ ዘንድ ስጋት አይሎ ይታያል። የከተማ መንገዶችና ገበያዎች ጭር ያሉ ሲሆኑ በከተማ አራት ዋና ዋና መስመሮችም የመድኃኒት ርጭት ተካሂዷል። ከአራቱ መስመሮች ሶስቱ ቫይረሱ የተገኘበት ግለሰብ ከሚኖርበት ሰፈር አቅራቢያ የሚገኘው ከኮኔል የሚነሱ ናቸው። አስተዳደሩም በለይቶ ማቆያ ካስቀመጣቸው 19 ነዋሪዎች
አዲስን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት የአማርኛ ፕሮግራም ነው። ወደ ተከታዩ ዘገባችን ስናልፍ ተከታዩ ዘገባ ደግሞ በዓለም ዙሪያ ያለውን የኮቪድ-19 ሁኔታ የሚቃኝ ይሆናል። በኮሮና ቫይረስ ስርጭት መስፋፋት ምክንያት በዩናይትድ ስቴትስ በሁለት ሳምንታት ውስጥ 20 ሚሊዮን ሰዎች ስራ አጥተዋል። ለመንግስትም የእርዳታ መጠየቂያ ማመልከቻ አስገብተዋል። በዓለም ዙሪያ ያሉ ደሃ የሚባሉ 20 ሀገሮች ደግሞ ኮሮና ቫይረስን ለመታገል የሚያካሂዱትን ጥረት ለመርዳት ዓለም ባንክ 2 ቢሊዮን ዶላር የሚጠጋ ገንዘብ ለመስጠት ወስኗል። ኮቪድ-19 በዓለም ዙሪያ ስለሚገኝበት ሁኔታ የተለያዩ ዘጋቢዎቻችን ካጠናቀሯቸው ዘገባዎች የተወሰኑትን ናቸው ከላይ ያስደመጥናችሁ። አዳነች ፍሳሐዬ እነዚህንና ሌሎች ዘገባዎችን ጨምራ በተከታዩ ዘገባ ዝርዝሩን ታስደምጠናለች።
ኮቪድ-19 በዓለም ዙሪያ መዛመቱን በቀጠለበት በአሁኑ ወቅት ከአንድ ሚሊዮን በላይ የሚሆኑ ሰዎች ታመዋል። ዩናይትድ ስቴትስ ውስጥ ከ245,000 በላይ የቫይረሱ በሽተኞች አሉ። ከማንኛውም ሀገር የበዛ ቁጥር ማለት ነው። የዋይት ሀውስ ቤተ መንግስት መጀመሪያ ላይ ኮሮና ቫይረስ እንዳይስፋፋ ለመከላከል የሚጠቅመው የአፍና አፍንጫ መሸፈኛ ጭንብል ማድረግ አስፈላጊ አይደለም ብሎ ነበር። ከዛሬ ጀምሮ ግን ሰዎች ጭንብሉን እንዲያደርጉ ይመክራል ተብሎ ይጠበቃል። የኒውዮርክ ከተማ ከንቲባ ቢል ደ ብላሲዮ ሰዎች በሻሽ በሻርፕና በሌሎች መሰል ነገሮች አፋቸውንና አፍንጫቸውን እንዲሸፍኑ መክረዋል። የህክምና ጭንብሎች ግን ለህክምና ባለሙያዎች ስለሚያስፈልጉ ለነሱ እንዲቆጠብ ይገባል ብለዋል ከንቲባው። ስለ ኮቪድ-19 ፕሬዚደንት ዶናልድ ትራምፕን የሚያማክሩት ዶክተር አንቶኒ ፎቺ ሀገሪቱ ኮሮና ቫይረስን እየታገለች ባለችበት በአሁኑ ወቅት አንዳንድ ክፍለ ግዛቶች ለምን ሰዎች ከቤታቸው እንዳይወጡ እንደማያዙ አይገባኝም ሲሉ ለሲኤንኤን የዜና ማሰራጫ አውታር ተናግረዋል። ዶክተር ፋውቺ በሀገሪቱ ከፍተኛው የተላላፊ በሽታዎች ምሁር መሆናቸው ይታወቃል። ትራምፕ በአገር አቀፍ ደረጃ በቤት የመቆየት ትዕዛዝ ከማስተላለፍ ተቆጥበው ቆይተዋል። የቫይረሱ መዛመት እየከፋ በሄደበት በአሁኑ ወቅት እንኳን ከቤት ያለመውጣቱን ውሳኔ ለግለ ክፍላተ ግዛት ውሳኔ ትተውት ቆይተዋል። 30 የሚሆኑ የዩናይትድ ስቴትስ ግዛቶች ዋሽንግተን ዲሲንም ጭምር ነዋሪዎች ከቤታቸው እንዳይወጡ አዘዋል። ለመውጣት የሚያስገድድ ሁኔታ ሲኖር ብቻ ነው የሚንቀሳቀሱት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የኮሮና ቫይረስ ስርጭትን ለመገደብ ሲባል ፓስፖርት የሚሰጠው የሞትና የሽረት ጉዳይ ለገጠማቸው ሰዎች ብቻ ነው የሚል ማስታወቂያ በድረገጹ አውጥቷል። ህመምና ጉዳት የደረሰባቸው ሰዎች ወይም በቤተሰብ ሞት ደርሶባቸው በ72 ሰዓታት ውስጥ ከዩናይትድ ስቴትስ የሚወጡ ሰዎችን እንደሚያካትት የውጭ ጉዳይ ሚኒስቴር ማስታወቂያው ጠቁሟል። የዩናይትድ ስቴትስ የጤና ጥበቃ ስርዓት በኮሮና ቫይረስ በሽተኞች ብዛት የመጨናነቅ ሁኔታ ገጥሞታል። ለህክምና ሰራተኞች የሚያስፈልገው የመከላከያ አቅርቦትም እየተራቆተ ነው ተብሏል። አንዲት ነርስ ኤቢሲ በተባለው የቴሌቪዥን ጣቢያ ሲናገሩ እሳቸውና የስራ ባልደረቦቻቸው ለእርድ የሚሄዱ በጎች ሆነው እንደሚሰማቸው ገልጸዋል። አንዲት ሌላ ነርስ በሲኤንኤን የዜና ስርጭት አውታር ሲናገሩ ደግሞ የሚሰሩበት ሆስፒታል የመመርመር እድል ስለነፈጋቸው አንድ ሆስፒታል ውስጥ ያሉ ጓደኛቸውን ለምነው ሲመረመሩ ቫይረሱ እንደተገኘባቸው ገልጸዋል። እኚህ ነርስ ራሳቸው ቫይረሱ እንዳለባቸው ሳይታወቅ የቫይረሱ በሽተኞችን ሲያክሙ እንደነበር ተናግረዋል። የኮቪድ-19 በዩናይትድ ስቴትስ መዛመትና አንደምታው በሁለት ሳምንታት ውስጥ 10 ሚሊዮን የሚሆኑ ሰዎች ስራ አጥ እንዲሆኑ በማድረጉ የመንግስትን እርዳታ ለመጠየቅ ተገደዋል። ወደ አውሮፓ ስናመራ ደግሞ የአህጉሩ የጸጥታና የትብብር ድርጅት ቫይረሱ በተጋላጭ ህዝብ ላይ ሊያደርስ ስለሚችለው ችግር አስጠንቅቋል። ሰዎችን ህገወጥ በሆነ መንገድ የማሸጋገሩ ተግባር ሰለባ የሆኑ ሰዎች የባሰ አደጋ እንደሚገጥማቸው ድርጅቱ አስገንዝቧል። ስር የሰደደው የብዝበዛ መረብ በኮቪድ-19 መዛመት ምክንያት ሲበታተን ሰው አዘዋዋሪዎቹ ገበያቸውን እንዳያጡ ሲሉ የሚፈጽሙት ጥቃት ወይም የሚፈጥሩት አዲስ የብዝበዛ ዘዴ ሰለባዎቹን የከፋ አደጋ ላይ ሊጥል እንደሚችል የአውሮፓው ድርጅት ባወጣው መግለጫ ጠቅሷል። ሰለባዎቹ ሴቶችና ልጃገረዶች ብቻ ሳይሆኑ በግዳጅ ስራ እንዲሰማሩ የተገደዱ ሰዎችና ትምህርት ቤቶች በመዘጋታቸው ጊዜያቸውን ኮምፒውተር ላይ የሚያሳልፉ ተማሪዎችም እንደሚገኙባቸው መግለጫው ጠቁመዋል። ብዙም በማይነገርለት የሰዎችን አካላት ነጥሎ ለመጠቀም ሲባል በሚወሰዱ ሰዎች ላይ ኮቪድ ስለሚያደርሰው አስከፊ ሁኔታም የአውሮፓ የጸጥታና የደህንነት ድርጅት ማንሳቱ አልቀረም። መንግስታት ህጋዊ ሰነድ ይኖራቸው አይኖራቸው ሳይለዩ ሰዎች ተገቢ ህክምና እንዲያገኙ ማድረግ ይኖርባቸዋል ሲሉ የተባበሩት መንግስታት ድርጅት ልዩ የሰዎች ዝውውርን ጉዳይ የሚከታተሉት ማሪያ ግራዚያ ጂያማሪናሮ ዛሬ ባወጡት መግለጫ አስገንዝበዋል። በዓለም ዙሪያ ያሉትን 25 ደሃ የሚባሉ ሀገሮችን ኮቪድ-19ን ለመታገል በሚያደርጉት ጥረት ለመርዳት የዓለም ባንክ ወደ 2 ቢሊዮን ዶላር የሚጠጋ ገንዘብ እንዲሰጥ ወስኗል። አብዛኛውን እርዳታ የሚያገኙት ኢትዮጵያ፣ ህንድ፣ ፓኪስታን እና ሽሪላንካ መሆናቸው ታውቋል። በቀጣዩ ዓመት የዓለም ባንክ ለተመሳሳይ እርዳታ እስከ 160 ቢሊዮን ዶላር ለመመደብ እንደሚችል የባንኩ ፕሬዚደንት ዴቪድ ማልፓስ ገልጸዋል። የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት የውጭ ጉዳይ ሚኒስትሮች ከፍተኛው የድርጅቱ ወታደራዊ ኃላፊ የአሜሪካ የአየር ኃይል ጀነራል ታድ ዎልተርስ የኮቪድ ቀውስን ለመታገልና ረድኤቱን ለማፋጠን አስፈላጊውን ወታደራዊ እርዳታ እንዲያስተባብሩ አዘዋል። ፖርቱጋል የንግድ አይሮፕላን በረራዎችን አግዳለች። ሰዎች ለስራ ካልሆነ በስተቀር ወደ ሌሎች ከተሞች እንዳይሄዱ ከልክላለች። ሴራሊዮን በመዲናዋ ፍሪታውን ሁለት የኮሮና ቫይረስ የተገኘባቸው ሰዎች መኖራቸውን ገልጻ ከመጪው እሁድ አንስቶ በሀገሪቱ ለሶስት ቀናት እንቅስቃሴ እንዲቆም አዛለች።
አዳነች ፍሳሐየን እናመሰግናለን። አሁን ወደ ተከታዩ ዘገባችን እናልፋለን። ከቀናት በኋላ ቤተሰቦችን የምመግበው ነገር የለኝም ያሉን በኮሮና ቫይረስ ምክንያት ከቤታቸው መውጣት የማይችሉ ኢትዮጵያውያን ስደተኞች ናቸው። በጅቡቲ የሚኖሩ ኢትዮጵያውያን ስደተኞች የሀገሩ መንግስት የኮሮና ቫይረስን ለመቆጣጠር ባሳለፈው ውሳኔ ምክንያት የዕለት ጉርስ ለማግኘት እየተቸገሩ መሆናቸውን ተናግረዋል። መንግስት ማንም ከቤቱ እንዳይወጣ በሚል ባሳለፈው ውሳኔ ከእጅ ወደ አፍ ኑሮን የሚገፉ ስደተኞች ቤተሰቦቻቸውን የሚደጉሙበት አጥተው ለረሃብ መጋለጣቸውን ለአሜሪካ ድምጽ ገልጸዋል። የመን የሚገኙ ኢትዮጵያውያንም በትውልድ ኢትዮጵያዊ የሆኑ ፍልሰተኞች ላይ እገታ መብዛቱን ይናገራሉ። ናይሮቢ የሚገኘው ዘጋቢያችን ገልሞ ዳዊት ዝርዝሩን ያስደምጠናል።
የጅቡቲ መንግስት የኮሮና ቫይረስ በአገሩ እንዳይስፋፋ ሰዎች ከቤታቸው እንዳይወጡ በማገዱ በሀገሩ የሚኖሩ ኢትዮጵያውያን ስደተኞች ኑሮ እንደከበዳቸው ተናግረዋል። ብዙው ስደተኛ ከእጅ ወደ አፍ ኑሮ የሚኖር በመሆኑ የተጣለው ገደብ ለረሃብና የተለያዩ ችግር እንዳጋለጣቸው ኢትዮጵያውያኑ ተናግረዋል። አቶ አደም አብዱላሂ የስድስት ልጆች አባት ናቸው። የገጠማቸውን ችግር እንዲህ ያብራራሉ።
እኔ ለምሳሌ ሚስቴ ጋር 8 ሰው ነን። ትናንሽ ልጆች አሉ። 3 አመት፣ 6 አመት፣ 8 አመት አለ። በኃይል መጥቶ ችግር ነው ያለ ነው። ራሳቸውም ችግር ውስጥ ስላሉ ምን ማድረግ እንደ ግራ ገብቶናል። በዚህ ላይ ደግሞ በአጠቃላይ ነው ሰው ውጭ እንዳይቀሳቀስ ትንሽ ስራ ቆማል። ምንም መደረግ የምትችለው የለም። አንድ ሰው ባይሰራ ሌላ ሰው ሄዳ የፈለገ ሰው ተራርቶ ይኖር ነበረ። አሁን ሁሉም አንድ ሆነ። ስለዚህ በቃ ጊዜያችን ቫይረስ ኮረስ የሚባል በቤት ውስጥ ረሃብ ልንሞት ነው ማለት ነው። ምንም ሌላ መጥፎ የለም።
ሳይድ አደም ሌላ በጅቡቲ የሚኖር ትውልድ ኢትዮጵያዊ ስደተኛ ነው። ለአምስት ዓመታት በበርበር አካባቢ መኖሩን የተናገረው ሳይድ በጉልበት ስራ ቤተሰቡን እንደሚያስተዳድር ገልጸው አሁን ግን ሁሉም ነገር በመቆሙ ግራ ገብቶኛል ሲል ይናገራል። በእውነት ለመናገር በሽታው ከመከሰቱ በፊት ስራ ውለን የዕለት ክፍያችን ሲሰጠን ገሚሱን በልተን ሌላውን እናስቀምጥ ነበር። እኔም ከዚያ ከቆጠብኳት ፍራንክ ነው እየተጠቀምኩ ያለሁት። አሁን ግን ቆጠብኳት ሳንቲም እያለቀች በመሆኗ ከአሁን በኋላ እንዴት እንደሚሆን ግራ ገብቶኛል ሲል ይናገራል። አቶ አደም እንዲሁም ሳይድ የጅቡቲ መንግስት ለዜጎቹ እርዳታ ሲያደርግ በአገሩ የሚኖሩ ኢትዮጵያውያን ስደተኞች ግን የሰብአዊ ድርጅቶች እንዲሁም በአገሩ የሚገኝ የኢትዮጵያ ኤምባሲ ምንም ሊደግፉን አልቻሉም ሲሉ ተናግረዋል። በየመን የሚኖሩ የኢትዮጵያ ስደተኞችና ፍልሰተኞችም ኮሮና በዓለም አቀፍ ደረጃ ከተከሰተ ወዲህ ይባስ ሆኖ ኑሯቸው እንደተመሰቃቀለ ተናግረዋል። በየመን አልከረፍ ስደተኞች መጠለያ የሚኖሩት አቶ መሐመድ ሙሜ ኮሮና በሚኖሩበት መጠለያ ሊከሰት ይችላል በሚል ውጥረት በካምፑ መስፈኑን ገልጸዋል። አክለውም አቶ መሐመድ ኮሮና ከመከሰቱ ጥቂት ቀደም ብለው ወደ የመን ሀገር ገብተው ሰናአ ከተማ ጎዳና ላይ ይኖሩ የነበሩ ኢትዮጵያውያን በየመን ሚሊሻዎች ወደ አልታወቀ ቦታ ተወስደዋል ብለዋል። ከ1300 እስከ 2000 የሚሆኑ ናቸው። በሽታው ከመከሰቱ በፊት በሰናአ ከተማ ጎዳና ላይ ይኖሩ ነበር። ከዚያ አንስተዋቸው ወዴት እንደወሰዷቸው የምናውቅ ነገር የለም። ይህ ደግሞ በጣም አሳብ ሆኖብናል አሁን ይላሉ አክለው። አቶ መሐመድ ኢትዮጵያውያን ፍልሰተኞቹን የወሰዷቸው የየመን ሚሊሻዎች መሆናቸውን ጠቁመው አሁን በሚኖሩበት አልከረፍ ስደተኞች ካምፕ የብርድ በሽታ አይነት ምልክት ያለው በሽታ በወረርሽኝ መልክ መከሰቱን ተናግረዋል። አልከረፍ ውስጥ ተከስቷል ያሉት በሽታ ቶከት፣ የድካም ስሜትና ከፍተኛ የሆነ የሰውነት ሙቀት ስሜት ያለው ነው ካሉ በኋላ ይህ ከተከሰተ 2 ወር አልፎታል፣ ብዙውም ሰው በበሽታው ተጠቅቷል ብለዋል። ሌላ በየመን ሰናአና በአልከረፍ ካምፕ አካባቢ የሚኖሩ ሰዎች የተናገሩት በህገወጥ የሰዎች አዘዋዋሪዎች እየተሰቃዩ ስለተነገረው ኢትዮጵያውያን ዜጎች ነው። አቶ መሐመድ ሙሜ የመን በበልመንደብ አካባቢ የሚገኙ የማቆያ ጣቢያዎች ውስጥ በሺዎች የሚቆጠሩ ፍልሰተኞች ታግተው እየተሰቃዩ ነው ብለዋል። በጣም ብዙ ሰዎች ናቸው ችግር ውስጥ ያሉት። አንድ ከሳውዲ ወይም ከሌላ ቦታ ዘመድ ያለው ሰው ካገቱ እስከ $3,000 ነው የሚቀበሉት። ሌሎች መስጠት ያልቻሉትን ደግሞ ከመካከላቸው አንዱን ገለው እሳት ላያቸው ላይ እየለኮሱ በማሰቃየት ያስፈራሩና ይቀበሏቸዋል። በጣም አስቸጋሪ ስቃይ ውስጥ ናቸው ሲሉ ይናገራሉ አቶ መሐመድ። በጅቡቲ በተላለፈው ውሳኔ እየተቸገሩ ስላሉት ኢትዮጵያውያን ስደተኞች እንዲሁም በየመን በአገሩ ሚሊሻዎች እጅ ወድቀው እየተሰቃዩ ነው ስለተባሉት ኢትዮጵያውያን በጅቡቲ ያለውን የኢትዮጵያ ኤምባሲን ለማነጋገር ያደረግነው ተደጋጋሚ ጥረት አልተሳካም። ነገር ግን በቅርቡ በጅቡቲ ቅርንጫፉን የከፈተው የኦሮሚያ ልማት ማህበር ቢሮ ተወካይ አቶ መሐመድ ኢብራሂም ልማት ማህበሩ በጅቡቲ በተላለፈው ውሳኔ ለተለያዩ ችግር የተጋለጡ ኢትዮጵያውያን መፍትሄ የሚያገኙበትን መንገድ ለማፈላለግ ከጅቡቲው የኢትዮጵያ ኤምባሲ ጋር ምክክር ላይ ነው ብለዋል። ለአሜሪካ ድምጽ ገልሙ ዳዊት ከናይሮቢ።
በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሶ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያው ነች። የዜናና የትንታኔው መጽሔት የሚስተናገድበት ክፍለ ጊዜ ተጠናቀቀ። አሁን ዘርዘር ያሉ ዘገባዎች ወደሚደመጡበት ክፍለ ጊዜ ላይ እናልፋለን። ወደ ተከታዩ ዘገባችን ነው የምናልፈው። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ 2012 እቅድና የጊዜ ሰሌዳን ለማስተላለፍ የሰጠው ውሳኔ አሳታፊ አይደለም ሲሉ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ በጋራ ባወጡት መግለጫ ቅሬታቸውን አሰምተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የሚመለከታቸው አካላትን ካወያየን በኋላ የሰጠነው ውሳኔ ነው ብሏል። ሙክታር ጀማል ዝርዝር አለው።
የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ በጋራ ባወጡት መግለጫ እንዳስታወቁት የኮሮና ቫይረስ ወረርሽኝ ኮቪድ-19 በሀገሪቱ የፖለቲካ ሂደት፣ በኢኮኖሚና ማህበራዊ ዘርፍ እንዲሁም በሰው ሕይወት ላይ የሚያስከትለውና እያስከተለ ያለው ችግርን ለማስወገድ ቅድሚያ በመስጠት ከሌሎች ኢትዮጵያውያንና ከዓለም አቀፍ ማህበረሰብ ጋር በመሆን የበኩላችንን ድርሻ እንወጣለን ይላል ይህንን ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ 2012 እቅድ ጊዜ ሰሌዳ አፈጻጸም ላይ ተግዳሮቶች እንደደቀነባቸው የምንገነዘብ ቢሆንም ቦርዱ በውሳኔዎች ላይ የሚመለከታቸውን አካላት ሳያሳትፍ የጊዜ ሰሌዳውን የማስተላለፍ ውሳኔ መስጠቱ አግባብ አይደለም ሲል ተችቷል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ እንደሚናገሩት ቀድሞ የተደረገው ውይይት በቀጠሮ የተለያየ እንጂ ውሳኔ የተሰጠበት አልነበረም ይላሉ።
ከዚህ በፊት መጋቢት 12 ቀን 2012 የምርጫ ቦርድ የፖለቲካ ፓርቲዎችን ስብሰባ ጠርቶ በዛ ላይ ይህንን ጉዳይ አንስቷል። ባነሳበት ወቅት እኛ ብዙ ሀሳቦች ከቤቱ ተሰጥተው ግባት ለመውሰድ ነው እናንተ ጋርም ለመመካከር ስላሉ ሀሳባችን ሰጥተናል። ሀሳባችን የሰጠነው ሁለት ሳምንት ተቀምጧል። ከዛ በኋላ ገና ሁለት ሳምንቱ መጀመሩ ስለሆነ ለምንድን ነው ቸኩላችሁ እዚህ ላይ እና የምርጫ ቀኑም ተጋቸግ ወይም ደግሞ ሊራዘም ይችላል ወደሚለው መደምደሚያ የደረሳችሁ ብለን ሀሳባችን ሰጠን። ከዛ በኋላ ምርጫ ቦርድ አዎ ተመልሰን እንነጋገራለን እንደዛ ከሆነ በሚል ነው ያንን ስብሰባ የዘጋው። አሁን ያ እንዳለ ምን መጥቶ ነው ይህንን ቃሉን ሰብሮ ምርጫውንም የሚያሰርዝና ለፓርላማ ማሳለፍ ይህንን እንትን የሰጠው? ከሱ ተከትሎ የሚመጣው ደግሞ ህገ መንግስታዊ ቀውስና የመንግስት ቀውስ ምን ይሆናል የሚለው ባለድርሻዎችን ትንሳኤ ሲጀመር ወደዛ የሚገፋ እንትን በጣም የሚያሳስብ ስለሆነ መግለጫ ማውጣት የግድ ይሆናል።
የኢትዮጵያ ምርጫ ቦርድ በበኩሉ ሰፊ ውይይት ሲደረግ እንደነበረና ከውሳኔው በፊት የሚመለከታቸው አካላት ምክር ሐሳብ እንደሰጡበት ይገልጻል። በጋራ ሰብስቦ ውሳኔ ለማሰጠት ግን የነበረው ሁኔታ ስላልፈቀደ ቦርዱ ባለው ስልጣን ወደ ውሳኔ ለመግባት መገደዱን ነው የቦርዱ ኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ለአሜሪካ ድምጽ የተናገሩት።
ራሳችን ነው ድምዳሜ ላይ የደረስነው። ያው እንደምታውቀው ከማንም ጋር ድምዳሜ ላይ መድረስ አይጠበቅብንም። የሚጠበቅብን ምንድን ነው? የተለያዩ ግባቶችና ውይይቶችን ከተለያዩ አካላት ጋር ማድረግ ነው። በኋላ ግን እዚህ ምርጫ ላይ መድረስ የቦርዱ ስልጣንና ኃላፊነት ነው። ምክንያቱም ምርጫውን የሚያስፈጽመውን በሎጂስቲክስም በኦፕሬሽንም ቦርዱ ስለሚሆን ማለት ነው። እነዚህ አይነት ውሳኔዎች ያው የቦርዱ ሙሉ ስልጣን ናቸው። ስለዚህ ቦርዱ ከስልጣን ውጭ ሆኖ የወሰነ ውሳኔ አይደለም። በሂደቱ ላይ ያደረግነው ነገር መግለጫው ላይ በጣም በዝርዝር ተገልጿል። ይሄ ጉዳይ በቀጥታ የሚመለከተው የጤና ባለሙያዎችን እና የጤና ሚኒስቴር ጋር ነው። ከነሱም ደግሞ ጥያቄዎችን ጠይቀ ከነሱ ምላሾች ለማግኘት ሞክረናል። ከዚህ በፊት የነበረው ትሬንድ እንዴት ነው? እንደዚህ አይነት ኤፒደሚኮች በሚኖሩበት ወቅት ከሚቀጥሉት ወራት ለምሳሌ ሚያዝያና ግንቦት ሀገር ውስጥ ያለው ሁኔታ ምን ሊመስል ይችላል የሚለውንም ነገር ከነሱ ወስደናል። እነዚህ ሁሉ ግብዓቶች አንድ ላይ ሆነው ነው ወደዚህ ውሳኔ የመጣ ነው። ስለዚህ ሂደቱ በአጠቃላይ የሚሆነው እንግዲህ ቴክኒካል ጉዳዮቹ የፖለቲካ ውይይቱ ከፓርቲዎች ጋር፣ ቴክኒካል ውይይቱ ከጤና ባለሙያዎች ጋር፣ ከዛ በተጨማሪ ደግሞ ቦርዱ በራሱ እነዚህ ጉዳዮች አንድ ላይ ሰብስቦ ቴክኒካል የሆነ የዳሰሳ ወረቀት አዘጋጅቶ ነው ማለት ነው ያቀረበለት።
መግለጫው የሚጠቁመው እውነት ኮሮና ቫይረስ ወይ ደግሞ ኮቪድ-19 ወረርሽኝ በቦርዱ እንቅስቃሴ ላይ እንቅፋት ይፈጥራል የሚል ስሜትና እምነት አለን። ነገር ግን ውሳኔው ላይ ለመድረስ መጀመሪያ በጋራ ውይይት እንዳደረግነው ሁላ በጋራ ውሳኔ ለመስጠት ቀነ ቀጠሮ ስለነበረን ቀጣይ ዙር ላይ አብረን መወሰን ሲገባን ቦርዱ ለምን ድምዳሜ ላይ ደረሰ የሚል ጥያቄ ነው። ይህን በተመለከተ ምን ምላሽ አሉት?
ከዛ በኋላ የተለወጡ ነገሮችንም አብሮ ማየት ያስፈልጋል። የመጀመሪያው ይህን ኤክስፕሬሽን ጨምሯል። የመጀመሪያ 14 ቀን የነበረ ተጨማሪ 14 ቀን ተጨማሪ ሌላ ገደብ ተጨምሮበታል። የኮቪድ የታወቁ በቫይረስ የተጠቁ ክልሎች ወዲያው የተለያዩ ገደቦችን አውጥተዋል። ለምሳሌ በዛን ጊዜ ስንወያይ የአስቸኳይ ጊዜ አዋጅን ያወጣ ክልል አልነበረም። አሁን የአስቸኳይ ጊዜ አዋጅ ወጥቷል። ስለዚህ ትሬንዱ የሚያሳየው ምንድን ነው? በውይይት ወቅት የነበረው ይሄ የኮቪድ ሁኔታ ላያስታውቅ ይችላል እና ወደፊት እየተወያየ እናየዋለን የሚለው መንፈስ በጣም በፍጥነት የሚቀያየሩ ነገሮች መልኩ በጣም ተቀያይረው ሁሉ ክልሎች ክልላቸውን መዝጋት፣ ከተሞቻቸውን መዝጋት፣ የራሳቸውን የአስቸኳይ ጊዜ አዋጅ ማወጅ ላይ ደርሰዋል። ሴትነታችን ላይ ገዝለዋል። ከዛ በተጨማሪ ደግሞ በዛ መሀል የቦርድ ሰራተኞችም የፌደራል ሰራተኞች ከቤታቸው እንዲሰሩ ተደርገዋል።
የጋራ የሆነው ጉዳይ ላይ በተናጠል ዝም ብሎ ውሳኔ መስጠት ግን አላስፈላጊ መንገድ የሚያስኬድና አግባብም አይደለም ይላሉ የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና።
ከሚዲያ ለመንግስት እንዲህ አይነት ጥናትና ዳሰሳ አቅርበናል የሚል ነው። በዚህ ላይ ከመንግስት ውሳኔም ለመደገፍም ለመቃወምም በጊዜ የደረሰን ኢንፎርሜሽን ከሚዲያ ከመስማት ውጭ ዳሰሳ ጥናት ምን ምንን ያካትታል፣ ምን ምንን አቅጣጫ ያመላክታል የምለው በበቂ አላገኘንም። በዛም ሆነ በዚህ ወሳኝ ወቅት ዲሞክራቲክ ኢትዮጵያ ትወለዳለች ብለን ሁላችንም ለዚህ ደግሞ በተለያየ መንገድ ታዞ እናደርጋለን ብለን በምንጠብቅበት ጊዜ እንዲህ አይነቱ ሲፈጠን ይህን ጊዜ ተጠቅመን ላለፉት 50 ዓመታትም ሆነ አሁን ባለንበት ሁኔታ ስህተት እንዳንሰራ በቂ የሆነ ምክክል እንደሚያስፈልግ፣ ፈላጊም ከሆነ በቂ ድርድርም ጭምር እንደሚያስፈልግ እና የነገቱ ኢትዮጵያ እድል በቀላሉ ዝም ብሎ በአንድ ፓርቲ ውሳኔ ብቻ ከተላለፈ ምናልባትም ሌላ የቀውስ ዙር ውስጥ ሊከተን ስለምንችል እነዚህ ሁሉ ነገሮች ታስቦ አቅጣጫ የያዘ ምክር ለመስጠት ነበር መግለጫ ያወጣ ነው።
ወቅታዊው ችግር የኮሮና ቫይረስ ወረርሽኝ እውነትም የቦርዱን ስራ ሊያደናቅፍ ይችላል የሚለው የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ መግለጫ ቢሆንም ግን ውሳኔው የሚመለከተው አካል ሁሉ አሻራ ያረፈበት ሊሆን ይገባል ነው የሚሉት። ወይዘሪት ሶሊያናም ቢሆኑ ይህ ጥሩ ነበር ግዜው ግን አልፈቀደም ነው የሚሉት። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። አድማጮች ተከታዩ ዘገባችን ደግሞ ወደ ጣሊያን ሚላን ነው የሚወስደን። አንቶኒዮ ፓጋና ኢትዮጵያ ጅማ ውስጥ ከጣሊያናውያን ቤተሰብ የተወለዱ አሁን ደግሞ ሚላን ከተማ ውስጥ በሚገኝ ወንጌላዊት ቤተክርስቲያን ውስጥ በማገልገል ላይ የሚገኙ ወንጌላዊ ናቸው። አማርኛን አቀላጥፈው የሚናገሩት አንቶኒዮ ቸልተኛ መሆንና ለሚሰጡት መመሪያዎች ትኩረት ሰጥቶ አለመተግበር ጣሊያን ያለውን ማህበረሰብ ዋጋ አስከፍሎታል ይላሉ። ከኢትዮጵያውያን ማህበረሰብ ጋር በቅርበት የሚገናኙት ወንጌላዊ አንቶኒዮ ኮሮና ቫይረስ በማህበረሰቡ ላይ ያደረሰውን ጉዳት አካፍለውናል። ካለፈው ነገር ሌሎች ይማሩበታል ሲሉም ምክረ ሐሳብ ለግሰዋል። እንነጋግራናቸው ነበር። ራሳቸውን በሚገባ ከሚያስተዋውቁበት ቃለ ምልልሱ ይጀምራል።
ስሜ አንቶኒዮ ፓጋና ነው። ፓስተር ነኝ በሚላን ወንጌላዊት ቤተክርስቲያን ውስጥ። በዚህ አገልግሎት ነው የማገለግለው።
አማርኛ እንዴት ለመዱ? እንዴት ቻሉ?
አማርኛ የለመድኩት እንግዲህ የተወለድኩት በኢትዮጵያ ጅማ ከተማ ላይ ነው። እዛ ተወልጄ ነው ያደግኩት። እስከ 22 ዓመት አካባቢ እዛ ኖር ያለሁኝ። ከዚያ በኋላ ነው እንግዲህ ወደዚህ በሚሊተሪ ሰርቪስ የመጣሁት።
እንግዲህ ጣሊያን እንደሰማ ነው በጣም በዚህ በኮሮና ቫይረስ የተጎዳችና ህዝቦቿም ቫይረሱ በመጠቃታቸው ምክንያት ብዙ ሰው ያጣቸው ሀገር ናት እና ምን ይመስል ነበር ኮሮና ቫይረስ በጀመረ ጊዜ የሰዎች ሁኔታ? ቸልተኝነት ነበር ወይስ ወዲያው ተቀብለው እርምጃው መውሰድ ይገት ነበር ወይ? ምን ነበረ?
በመጀመሪያ ደረጃ ያው እንግዲህ 5 ሰው ተገኘ ተብሎ ነበር የጀመረው። በዚህ ብዙ ሸክም አልወሰዱበትም ማለት እችላለሁኝ። ምንም አልተሰማቸውም። ቀላል አድርገው ነው የተመለከቱት። 5 ሰው ተገኘ በዚሁ የሚቆም አይነት መስሏቸው በቸልተኝነት ነበር የሚሄዱት። ነገር ግን በአንድ ጊዜ ነው የተስፋፋው። ከሚላኖ በግምት ወደ 45 ኪሎ ሜትር ከዛም ባነሰ ኪሎ ሜትር አካባቢ ነው የተገኘው ቦታው። እዛ ላይ አንዷን ከተማ ሙሉውን ነው የዘጓት፣ መውጫ መግቢያውን ማለት ነው። ከዚህ የተነሳ ህዝቡ ግን ብዙ ደንታ አልሰጠውም ነበረ እና መጨረሻ ላይ እየባሰ ሲመጣ ነው መንግስት እርምጃ የወሰደው። መንግስት እርምጃ ሲወስድ ደግሞ ቅጣቱንም አስቀምጦበት ነው። ያም ሆኖ እንኳን ሰው በቸልተኝነት ይወጣ ነበረ። ከዛ የተነሳ ነው የመባባሱ ሁኔታ እየጨመረ ሄደው።
ህዝቡ ካወቀ በኋላ ድንጋጤ የነበረው ራሱን ለመጠበቅ ምን አይነት እርምጃ ወሰደ? ልክ እየተባባሰ ሲመጣ
እንግዲህ ብዙ ድንጋጤው የመጣው በአዛውንቶቹ ዙሪያ ነው። ለምን አዛውንቶቹን ነበረ ብዙ የሚጎዳው? የወጣቱ ክፍል ደግሞ አዛውንቶችን የሚጎዳ ከሆነ እኛን ስለማይነካን የሚል ድፍረት ነው ይዘው የወጡት። ያ ድፍረት ነው ብዙም ደግሞ እየጎዳ የመጣው። ይሄ ቸልተኝነት ብዙ የሀገሪቱን ህዝብ ሊጎዳ ችሏል።
አሁን ምን ይመስላል ያለው ሁኔታ?
አሁን ታላቅ ፍርሃት ወድቋል። በመድሪቱ ላይ ፍርሃት ነግሷል። እንግዲህ ወደ ሱፐርማርኬቶችም ለመሄድ ራሱ ፍቃድ ያስፈልጋል። በመንግስት ከፍተኛ እርምጃ እየተወሰደ ነው። ሱፐርማርኬቶችም ለመግባት ብዙ ጥበቃ፣ ብዙ ሰልፍ አለ። ድሮ አገር ቤት ትቼው እንደመጣሁት አይነት ሰልፎች አሁን እየታዩ ነው ያሉት እና ተደርጎ የማይታወቅ ነገር ነው። እኔ እንግዲህ እዚህ ከኖርኩበት ጊዜ ጀምሮ እንዲህ አይነት ነገሮች ታይተው አይታወቁም።
ወጣቶች ከዛ በኋላ መያዝ ሲጀምሩ ምን አይነት እርምጃ ወሰዱ?
ከፍተኛ ድንጋጤ አለ። አሁን ከተማዋ ሰው የሚኖርበትም ራሱ አይመስልም። ሚላኖ ማለት እንግዲህ የሞዳ መናገሻ ነች። ሰው ጠፋ ማለት 24 ሰዓት መኪና የሚንቀሳቀስበት ነው። አንዳንድ ሱቆች ክፍት ያሉበት፣ አሁን ግን ሙሉ ለሙሉ የተዘጋበት ጊዜ ነው ከተወሰኑ ድርጅቶች በስተቀር። ለምን? ነገን ተመልክተው አክሳሪነታቸው ታይቶ፣ እንዲሁም ደግሞ በአየር ንብረት ላይ ጉዳት የሚያደርሱ ነገሮች፣ ፋብሪካዎች እንደዚህ ማይዘጓሉ እና እነሱ ብቻ ናቸው ክፍቶች እንጂ በሙሉ ለሙሉ ዝግ ነው።
ቤተ ክርስቲያንስ ምን አይነት እርምጃ ነው የወሰደችው? እንግዲህ ብዙ ምዕመናን ይኖራታል በስሯ እና ምን አደረገች?
ቤተ ክርስቲያን የመጀመሪያው ቀን በተደረገው የመንግስት እቀባ ማለት እችላለሁኝ መሰብሰብ እንደማይቻል ሲነገር የመጀመሪያ እርምጃ የወሰደችው ቤተ ክርስቲያን ነች እና ሁላችንም በየቤታችን የተቀመጥነው ለምን እርምጃውም ከፍተኛ እስከ ማዘጋትም ስለሚደርስ በመንግስት የወጣው ህግ በዚህ ደረጃ ፈጣን እርምጃ ህዝቦቿንም ለመከላከል በማለት ፈጣን እርምጃ ተደርጓል።
እርስዎም ያገለግሉበት ቤተክርስቲያን እንግዲህ የኢትዮጵያውያን ኮሚኒቲዎች አሉ እናንተ ጋር ወይስ ለጣሊያን ኮሚኒቲ ነው? ከኢትዮጵያ ኮሚኒቲ ጋር ያሉት ግንኙነትስ ምን ይመስላል?
እኔ እንግዲህ ሙሉ ለሙሉን ኢትዮጵያ ኮሚኒቲ ጋራ ነው ማለት በኢትዮጵያውያኖች ዙሪያ ነው ማገለግለው። ያው ከጣሊያኖቹም ጋራ አለኝ ህብረት፣ በዚህ ህብረት ውስጥ አገለግላለሁኝ።
ምን ይመስላል ኢትዮጵያውያኖቹ ያሉበት ሁኔታ አሁን?
እንግዲህ ብዙዎቹ ያው በጸሎት በጾም ጊዜያቸውን ከእግዚአብሔር ጋር በማሳለፍ ከቤተሰቦቻቸው ጋር በማሳለፍ ጊዜያቸውን ያጠፋሉ። እንገናኛለን፣ በየቀኑ ጸልያለን፣ ለረጅም ሰዓታት የእግዚአብሔርንም ቃል እንማማራለን። በእንደዚህ አይነት ሁኔታ እየቀጠልን ያለ ነው።
በአካል ነው የምትገናኙት ወይስ?
አይደለም፣ በመስመር ነው፣ በስልክ መስመሮቻችን እንገናኛለን።
የተጎዱ ኢትዮጵያውያኖች አሉ በኮሮና ቫይረስ የተያዙ ህይወታቸው ያለፈ?
በኮሮና ቫይረስ የተያዙ እንዳሉ ሰምቻለሁኝ። አንድ እህታችን በሆስፒታል ውስጥ እንዳለች፣ ባለቤቷም እንደዚሁ በቤት ውስጥ ያው ገለልተኛ ሆኖ እንዲቀመጥ ተደርጓል። ሌላው ደግሞ ከሚላኖ ወጣ ብሎ ወደ 128 ወይንም 150 ኪሎ ሜትር አካባቢ ሁለት ሰዎች እንዳረፉ ሰምቻለሁኝ። አንደኛው የአስም ታማሚ እንደነበረና ሆስፒታል ሄዶ ተመርምሮ በአስሙ ስለሚያውቁት ምናልባት አስም ነው ብለው ወደ ቤት ሲመልሱት፣ በኋላ ግን ሲጣራ ባለቤቱም በዚህ በሽታ እንደተጎዳች እሱም በዚህ ህይወቱ እንዳለፈ፣ እንዲሁም አንድ እናት መጥተው ለሕክምና ከሀገር ቤት መጥተው እየታከሙ እያለ በዚህ በሽታ ተነክተው እንግዲህ እሳቸውም ህይወታቸው እንዳለፈ ነው የሰማሁት። ሌላ ደግሞ አንድ እህትም እንደዚህ 50 ኪሎ ሜትር ላይ እሷም ትንሽ ታማሚ ነበረች። ይሄው በሽታ አግኝቷት ተጨማሪ ይሄ በሽታ አግኝቷት በዚህ ተጎድታለች። በዚህ ምክንያትም ደግሞ አርፋለች።
ዛሬ ነው ያረፈችው?
ትላንትና።
የመረጃ ልውውጡ ምን ይመስላል አሁን እርስ በርስ መረጃ የሚያገኙበት ጥንቃቄ የሚያደርጉበት እንደዚህ አይነት የመረጃ የሚለዋወጡበት መንገድ አለ?
መረጃዎች እንግዲህ ያው ከተለያየ ቦታ ይደርሳል። 50-50 ነው። 50ው የውሸት ነው፣ 50ው ደግሞ እውነተኛ የሆነ ነው። እውነተኛ የሆኑት መረጃዎች ይታወቃሉ ከየት እንደሚወጡ። ሐሰተኞችም ደግሞ ለራሳቸው ጥቅም ብለው የሚያደርጉት የሐሰት መረጃዎችን ያው ይወጣል ማለት ነው። ይህንን ማንም ሰው ሊጠነቀቀው የሚገባው ጉዳይ ስለሆነ የሐሰት መረጃዎችን ገለል በማድረግ በሌላው መረጃ መጠቀም ነው።
የሐሰት መረጃዎች እንግዲህ ከኮሮና ጋር የተያያዘ የሐሰት መረጃ በዚህ ሰዓት ይወጣል ኮጣስ ማን ነው ምን አይነት መረጃዎች ናቸው ያሰቶቹ
ያሰቶቹ ያልተጠበቁ የውሸት የሆኑ ናቸው ያልተጠበቁ ከተለያየ ቦታ ይመጣሉ ምንም ፍንጭ የለለው ነው ከዚህ በፊት ለምሳሌ በጣሊያን ውስጥ በበሽታው ተያዙ የተባሉ ሰዎች ሲነገር በጣም የሚያስደነግጥ ነበር ግን ያንን ባለማወቅ በተለያየ ምክንያት ወደ ሆስፒታል ድንገተኛ አደጋ የሚገቡ ሰዎች በገቡ ቁጥር በዚህ ለኮሮና ቫይረሱ እንደገቡ ተደርጎ ነበር የሚመዘገቡት ግን ይሄ ቁጥር ዝም ብሎ ተጨምሮ ይነገር ነበር በኋላ ግን የማጣራት ስራዎች እየተደረጉ ሲመጡ በሌላ ምክንያትም የሚገቡት እንዳይመዘገቡ ተደርጎ ተከልክሏል
ምንድነው የሚጠቀሙት ከዚህ
አናውቅም ምናልባት በዩቲዩብ ውስጥ የሚጠቀሙት ነገሮች ሊኖራቸው ይችላል ሌላ ምን ይጠቀማሉ አንዳንድ ሰው ውሸትም ደግሞ እንደ ስራው አድርጎም ያወራ አለ
ለኢትዮጵያውያን ማህበረሰብ ምን የሚያስተላልፉት ነገር አለ አሁን ከጣሊያኑ ልምድ በመነሳት
በጣም ጋቱ ወንድሜ ነው እህቴ ነው ጓደኛዬ ነው እሱ ላይ ኖረው ይችላል ብሎ የሚባለው ነገር እጅግ በጣም የተሳሳተ ስለሆነ ማንንም ከማንም ጋራ እንደው ባይቀራረብ በዚህ መከላከል የሚቻል ከሆነ ሰው ዝንጉ መሆን የለበትም በፍጹም ህይወቱን ለማትረፍ የሌላውንም ህይወት ደግሞ ለማትረፍ ከፈለገ በጣም ጥንቃቄ ያስፈልጋል አሁን ለምሳሌ ሆቴሎች ባሮች የእቃ ማጠብ ሳይታጠብ በጥድፊያ የሚቀርቡ ብርጭቆዎች ሳህኖች ማንኪያ ሹካ እነዚህ ነገሮች ከፍተኛ ጽዳት ስለሚያስፈልጋቸው በኢትዮጵያ የጽዳት ደረጃ ላይ ከፍተኛ ጥንቃቄ ስለሌለ በዚህ እንኳን ቢታቀቡ ሬስቶራንት ባር እነዚህ አይነት ነገሮች በጣም ከባድ የማስተላለፊያ ቦታዎች ስለሆኑ መጠንቀቅ እንዲሁም ደግሞ በየቦታው ምራቆችን አለመጥፋት የተጠቀሙበትን ሶፍት በየቦታው ባይጥሉ በጣም የሚያሳዝኑ ነገሮች እንግዲህ እነዚህ ናቸው ወደ ሰውም በከፍተኛ ሁኔታ እነዚህ ቫይረሶች ሊያስተላልፉ ይችላሉ ብዬ መገመታቸው እነዚህ ከተጠበቁ ትንሽ ጋብ ሊደረግ ይችላል ሌላው ደግሞ ወደ ቤታቸው ሲገቡ ጫማዎቻቸውን ቤት ደጃፍ ላይ አውጥተውት በላስቲክ ተክለለው እንግዲህ ሌባ ካልሰረቀባቸው ወደ ውስጠኛው ክፍል ቢያስቀምጡና ሲወጡ አድርገው ቢወጡ ለምን ከዛ ጋር ተጣብቆ ወደ ቤት ውስጥ ስለሚገባ ይሄንን ከፍተኛ ጥንቃቄ ቢያደርጉበት ጥሩ ነው
እሺ በጣም እግዚአብሔር ይስጥልን እግዚአብሔር ያክብርልን ለሰጡን ማብራሪያ
አመሰግናለሁ እግዚአብሔር ይስጥልን
የምትከታተሉት የአሜሪካ ድምጽ የአማርኛ ፕሮግራም የአርብ ምሽት ዝግጅታችንን ነው። አድማጮች ሰዓታችን እየተጠናቀቀ ነው። ወደ መጨረሻው ዘገባ እናልፋለን። የኮሮና ቫይረስ የተገኘባት የቻይና ውሃን ከተማ ላለፉት 90 ቀናት ከዓለም ተገላ ቆይታለች። የቫይረሱ ምንነት ባልታወቀበት ሰዓት በዛ ይኖሩ የነበሩ 300 ኢትዮጵያውያን ተማሪዎች በጭንቀት ውስጥ ሆነው ካገራውጡን የሚል ጥሪ ሲያደርጉ እንደነበር የሚታወስ ነው። በቀጣዩ ሳምንትም ውሃን ከተማ ለንቅስቀሳ ክፍት ትሆናለች። በዛ የሚኖሩ ኢትዮጵያውያንና ተማሪዎቹ በኢትዮጵያ ለሚደረገው የኮቪድ-19 መከላከያ ድጋፍ ለማድረግ 191389 የቻይና የን ማለትም ወደ ኢትዮጵያ ስንመነዝረው 894912 ብር አሰባስበዋል። ተማሪዎቹ ያለፉት 90 ቀናት እንዴት እንዳሳለፉና አሁን ላይ ያደረጉ ስላለው እንቅስቀሳ ኤደን ገረመው ከፊደል አበራና ከመስከረም ተሾመ ጋር ቆይታ አድርጋ ተከታዩን አሰናድታለች።
በቻይና ውቻንግ ዩኒቨርሲቲ የሲቪል ኢንጂነሪንግ ተማሪ የሆነው ፊደል አበራ በድንገት በመምህራቸው አማካኝነት ስለ ቫይረሱ ሲነገራቸው የነበራቸውን ድንጋጤ ያስታውሳል።
እኛ መጀመሪያ አካባቢ ላይ በጣም የተጋፈጥነው ስነ ልቦና ጫና ነው ማለት ልክ እንደጀመረ ስለ ቫይረስ ብዙም አይታወቅም ነበር ወዲያው ነበር ትምህርት ቤት ሊኑ ማለት ነው የነገረን እና እንደ መንቀሳቀስ ታቆማላችሁ ከዛሬ ጀምሮ ማለት እና በጣም ድንጋጤ ነበር ከዛ በኋላ ኦሬዲ ተቆለፈብን መውጣት አንችልም መግባት አንችልም ምግብ ከውጭ የሚመጣበት መንገድ የትምህርት ቤቱ አስተዳደሮች ወሰኑ እና ኢቫኩዌሽን ምናምን ጠይቀን ነበረ መንግስት በተደጋጋሚ እና ያ ሳይሆን ቀርቷል። በጣም የሚከብደው ትንሽ በስነ ልቦና አንጻር ነው። ማለት በቃ ይቆለፍብሻል፣ ቤት ውስጥ ብቻሽን ነሽ ያለሽው እና ወደ ውጭ ወጥተሽ ምንም አይነት ነገር ማከናወን አትችይም። እና ደግሞ በዛ ላይ ቫይረሱ ከመቼው መቼው የያዘኝ የሚል ስጋት ጭምር ማለት ነው። እነዚህ ነገር ስለማምሩ ያኔ እንደቆመ መች ተይዘን ይሆን አልተያዝን የሚሆን የሚለው ነገር በጣም ተጽዕኖ አለው እና ይህንን ነገር እንግዲህ ለመወጣት እኔና የጓደኞቼ ልምድ ማለት ነው ቪዲዮ ኮል ከጓደኞቼ ጋር ሆነን ያው እንደዋወላለን፣ እንጫወታለን በቃ እና ስፖርት እንሰራለን፣ መጽሐፍቶችን እናነባለን እና ትምህርት ቤቱም ይነግረናል ምን ምን ማድረግ እንዳለብን። በአወንታዊ የሆነ አእምሯችንን እንዳዳብር ለስነ ልቦናችን የሚገነባል ነገር እንደዚህ መልእክቶች ይልኩልን ነበረ እና በዚህ አይነት ሁኔታ ነው ትንሽ የተጋፈጥ ነው ማለት ይችላሉ። አሁን ላይ ቫይረሱ ኦልሞስት እየተቆጣጠሩ ስለሆነ 6 ቀን በኋላ ምናምን እንደዛ ሎክዳውኑ ይነሳና ወደ ውጭ ማውጣት እንችላለን። ሰው ልጅ ደግሞ በቃ የሆነ መንቀሳቀስ ይፈልጋል፣ አዳዲስ ነገሮችን ማየት ይፈልጋል። ውጭ ወጣን አየር መውሰድ በጣም እንድንጓጓ አድርጎናል።
ዓለም ሁሉ ስለ ኮቪድ-19 ባላወቀበት ሰዓት በዚያ የነበሩትና ያንን ከባድ ወቅት ያሳለፉት ተማሪዎች አሁን ላይ ደግሞ ኢትዮጵያ ውስጥ ያለው የጤና ሁኔታ እንደሚያሳስባቸው ይናገራሉ። ከዚህም በመነሳት በውሃን የሚኖሩ ተማሪዎችና ኢትዮጵያውያን ግለሰቦች በሁለት ዙር የሚካሄድ የገቢ ማሰባሰቢያ ለማድረግ የወሰኑ ሲሆን በመጀመሪያው ዙሩም 191,389 የቻይና የን ወይም 895,000 ብር የሚጠጋ የኢትዮጵያ ብር አሰባስበዋል።
ውሃን የምንገኝ ተማሪዎች ህብረት አለን። በዛ ተማሪዎች ህብረት አነሳሽነት እና በተማሪዎች መልካም ፈቃድ ማለት ነው ኢትዮጵያ ውስጥ የነገር ከተከሰተ በኋላ ትንሽ የሚያስደነግጥ ሆነ። ምክንያቱም ያው እዚህ እንደዚህ ያደጉ ሀገራቶች ኢኮኖሚያቸውን እንኳን እንደዚህ ያናጋ ነገር አገራችን ከሄደ ችግር ሊፈጠር እንደሚችል ተገንዝበን እና ትንሽ የራሳችን መንግስትም አንዳንድ እንደዚህ ኢኒሽቲቮች እንትን ብሎ ከባለሀብቶች ከተለያዩ ወገኖች እንደዚህ እርዳታ እያሰባሰበ እንደሆነ እኛም ያንን አይተን እኛም የራሳችን ነገር ማድረግ አለብን ብለን በመልካም ፈቃደኝነት እርዳታ አድርገናል። ማለት ተማሪው በሚፈልገው መጠን እርዳታ እንዲያደርግ ተጠይቆ የመጀመሪያው ዙር ኦልሞስት ከተማሪዎች ተሰብስቦ ተልኳል። በኋላ ሁለተኛው ዙር አሁን ደግሞ በቅርቡ እንደዚህ ብር ሰብስበን እንልካለን።
በቫይረሱ አማካኝነት በተፈጠረ ከፍተኛ ጭንቀት እቤት ውስጥ እሳት አደጋ እስከ መፍጠር እንዳደረሳት የምትናገረው ደግሞ ከሁለት ልጆቿ ጋር በውሃን ትምህርቷን እየገፋችው ያለችው መስከረም ተሾመ ናት። በዚህ ወቅት የእጅም ሆነ አካላዊ ንጽህናን መጠበቅ መሰረታዊ መሆኑን ገልጻ ኢትዮጵያ ውስጥም የውሃ አገልግሎት ላይ ሊሰራበት ይገባል ትላለች።
ያኔ ገና በሽታው አስከፊነቱ እየተነገረ ባለበት ሰሞን ላይ ገና 200-300 መሞት ሲጀምር ጎረቤት ሲያስነጥስ አደረ እና በማግስቱ በጣም ፓኒክ ሆኜ ኬሚካል የረጫሁት ቤቴ አጠቃላይ ላይ እና ኤሌክትሪክ ላይ ሁሉ ለጥቼ በቃ ቤቱን ሁሉ ላቃጥለው ማለት በጣም ከጭንቀት የተነሳ። በኋላ ላይ ሰዎቹ ተረዱኝ። ወዲያውኑ ኤሌክትሪክ አጥፍተው ጠራርገን እስከዚህ ደስ ነው ፓኒክ የሆንኩት። በኋላ ላይ ግን ያው መደረግ ያለባቸውን ጥንቃቄዎች ሁሉ አደረግን። በቃ አልወጣን ያለችውን ነገር ደረቅ ሩዝም በውሃ ብታቀቅለን የበላንበት ጊዜ አለ። ምክንያቱም ለመውጣት ካለን ስጋት አንጻር ማለት ነው። እና ግን ያ ጊዜ አለፈ። አሁን እግዚአብሔር መጀመሪያ ፓኒክ አለመሆን ነው። ከመጣም ነው ትጋፈጫዋለሽ። የመጣው ግን እኛ ቀድመን እዛ ውስጥ መገኘት የለብንም። ፍርሃታችን አሳልፎ ለሌላ ችግር ውስጥ ነው የሚደርገን። እና ያ ጊዜ አለፈባት። ነገር ማሸነፍ የምንችለው በቃ በአምላክ ጸጋ ብቻ ነው። ቅጣው ገዳይ ነው። ጥንቃቄ ያስፈልጋል። መደንገጥ አያስፈልግም። መሸበር አያስፈልግም። እና በተረጋጋ ሁኔታ በመተሳሰብ በመዋደድ አብረን ይህንን በሽታ ድል ማድረግ ማሸነፍ እንደምንችል ነው። እና ሰው ደግሞ እኮ በተለያየ መንገድ መሞቱ አይቀርም። ግን ጥንቃቄ በዚህ ሰዓት አሁን በተለይ ለምሳሌ ግል ንጽህና ከግል ንጽህና ደግሞ አልፎ የአካባቢ ንጽህና መጠበቅ በጣም ወሳኝ ነው። በዚህ ሰዓት በተለይ የውሃ አገልግሎት የንጽህና ስንጠብቅበት በጣም ወሳኝ ነገር ነው። እና እንደው መንግስት እዚህ በተለይ ውሃ ላይ በደንብ ቢሰራ፣ እዚህ ላይ አተኩሮ ቢሰራ።
ከ90 ቀናት ብቸኝነት በኋላ አሁን ላይ ተማሪዎቹ ፀሐይን ለመሞቅና ንጹህ አየርን ለመተንፈስ የቀናት እድሜዎች ይቀሯቸዋል። ሰዎች በቤታቸው በሚቀመጡባቸው ሰዓት በመጸለይ መጽሐፍትን በማንበብ አካላዊ እንቅስቃሴዎችን በማድረግ ድብርትና ጭንቀትን መወጣት እንደሚችሉ ከተሞክራቸው አጋርተዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
አድማጮች እንግዲህ ዝግጅታችን ተጠናቀቀ። የተከበራችሁ አድማጮች አሁን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።